እንደምን ከረማችሁ? ዛሬ የምንመለከተው ማቴዎስ ወንጌል ምዕራፍ 5 ነው። ማቴዎስ ምዕራፍ 5 ከአንድ እስከ 10 3 ብቻ ነው። ጊዜ ካገኘን 3 እና 4 እንመለከታለን ዛሬ ሳይሆን የሚቀጥለው ሳምንት። ይሄ ያንዳንዱ ክርስቲያን ማወቅ ያለበት ትምህርት ነው እና እዚህ ቤተ ክርስቲያን ውስጥ የምታስተምሩ ሰዎች እኔ ብጀምረውን ብትቀጥሉበት ብዙ ትምህርት ምናገኝበት ነው። እና መጀመሪያ ቁጥር 3 ምን ይላል? የእግዚአብሔር ቃል መንግስተ ሰማያት የእነርሱ ስለሆነች በመንፈሳዊ ኑሯቸው ድሆች መሆናቸው የሚሰማቸው የተበረኩ ናቸው። ለምን አይነት ቨርዥን እንዳያስኩ ማላቀም ግን ምንድን ነው የሚለው? አብሴሎም
አማርኛው በመንፈስ ድሆች የሆኑ ብፁዓን ናቸው እና መንግስተ ሰማያት የእነርሱ ናትና።
በመንፈስ ድሆች የሆኑ ብፁዓን ናቸው። በመጀመሪያ ልጠይቃችሁ የምፈልገው ነገር እኔ ሞር እንዳስተማሪነት ይቃጣኛል ከሰባኪነት። እና አንዳንድ ጊዜ የእናንተን ፓርቲስፔሽን እፈልጋለሁ። እና በመንፈስ ድሃ የሚለውን ነገር ተዉትና ድሃ የሚለውን ቃል ብቻ ተመልከቱት። ድሃ ማለት ምን ማለት ነው? ሁለተኛው ቃል የአቤሴሎም ቃል ነው እንጂ የለም ዲክሽነር። እሺ እሺ ያጣ። እሺ በጣም ያጣ። እሺ እ ችግረኛ I think me men does Kabeselum gaytaz menim yelello eshi lela da men maletno
chigrenya batas
chigrenya ትክክል ነው። እሺ
መስራት እየቻለ የማይሰራ
እሱ ሰነፍ ነው። እሺ I think ይሄ ነገር ወደ ሌላ ነገር ይወስደናል። ብታስቡበት መስራት የማይችል ማን ላይ ነው የሚደገፈው? ሰው ላይ የሚደገፍ ያ ጥልቅ ምንድን ነው ያልሽት? የሙሉ ልጻፈው ፖይንት ስላለኝ ነው። እሺ ይሄንን እንተውና ይሄ አሁን እኛ በኑሯችን የምናየው ነገር ነው። በመንፈስ ድሃ ሲል ደግሞ ምን ማለት ነው? ምንድን ያላችሁት? ሌላ
ግን ከኮንቴክስቱ ጋር
ግድ የለም። ባዶ
ራሴ ጽድቅ የለኝም ብሎ የሚያምን ሰው
እንቺ ጥሩ ነው። ማላይ በነገራችን ላይ የግሪክ ቃል እዚህ ላይ የተጠቀመበት የግሪክ ቃል መነጣ ያለው ግሪኩ ቃል የሚለው ፑር የሚለው ቃል ወይም ድሃ የሚለው ቃል የተጠቀመበት ጌታ ኢየሱስ ክርስቶስ ምንም ነገር የሌለው ፒሪየድ። እዚህ መካከል ባይ ዘ ዌይ እሱ ቃል ማንም እዚህ ድሃ የለም። እዚህ መካከል ከማያ አካውንታችሁን ስላየው አይደለም፣ ምንም ባይኖራችሁ እዚህ መምጣት አትችሉ። ምንም ባይኖራችሁ ግማሾቻችሁ መኪና ነርታችሁ፣ ግማሾቻችሁ ምግብ ቁርስ በልታችሁ፣ ልብስ አላችሁ፣ ማድረግ የምትችሉት ነገር አለ። ማናችንም እዚህ ዴፊኒሽን ውስጥ ቅድም ትግስት እጥረት ያለው አለች። እዚህ ውስጥ ሁላችንም እጥረት ይኖረናል አንድ ነገር ለማድረግ አይደል? እና በዚህ ምክንያት ራሳችንን ድሃ አድርገን ልንቆጥር እንችላለን። ግን ጌታ ኢየሱስ ክርስቶስ የሚናገረው እጥረት ስላለበት አይደለም። ምንም ነገር የሌለው ምንም ነገር የሌለው እና ያለው እድል ምንድን ነው? ጥገኛ ነው። ያለው እድል ምንድን ነው? መለመን። ያለው እድል ምንድን ነው? ሰው ላይ መደገፍ። በመንፈሳዊው ይሄንን ልንጠቀም እንችላለን። ግን መጽሐፍ ቅዱስ የሚለው ምንድን ነው? ያለ ክርስቶስ እኔ ምንም ላረግ አልችልም ብሎ የሚል ሰው ጽድቄ ማን ነው ነው የሚለው? ኢየሱስ ክርስቶስ ነው የሚለው። አንድ ነገር ቢሳካላት ማን አደረገልኝ ነው የሚለው? አንድ ነገር እንዲፈልግ ሲፈልግ በራሱ ከመሮጥ ማ ላይ ነው የሚደገፈው? እግዚአብሔር ላይ። ጥያቄው ምንድን ነው? እኔ በመንፈስ ድሃ ነኝ ወይ? አይደለም ጥያቄው። እኔ በመንፈስ ድሃ ቅድም ማን ነው እዚህ ጋር ተስፋዬ ነው በራሱ በእኔ ጽድቅ የለኝም ብሎ የሚያስብ ሰው አለ። ድሀ እንደሆነ እናውቃለን። ማለት በእኛ ዴፊኒሽን ሳይሆን ግሪክ ቃል በሚለው ጌታ ኢየሱስ ክርስቶስ በተናገረው እኔ ያለ ክርስቶስ ምንም ላረግ አልችልም። እሺ ወደ ሌላ ከመሄዳችን በፊት ዮሐንስ ወንጌል ምዕራፍ 15 ከአንድ ጀምሮ አንድ ሰው ያንብብልኝ። ይህም መጽሐፍ ቅዱስ በስተት ነው ያመጣሁት። ኢየሱስ ክርስቶስ ይሄ ማን ነው የሚናገረው? ጌታ ኢየሱስ ክርስቶስ ነው። ማንን አይቶ ነው ይሄንን የሚናገረው? ህዝቡን። ምንድን ነው የሚለው? ያለ እኔ ምንም ወገኖቼ ያለ እኔ ምንም ልታደርጉ የአቤሴሎም ጥቅስ ህይወት የላችሁ የሚላል። ያለ እኔ ምንም እውነቱን ነው ግን ያለ እኔ ምንም ልታደርጉ አትችሉ። ያለ እኔ ምንም ምንም ማለት ይገባችኋል? ምንድናችሁ እያለን ነው? አሁን መልሼ ልጠይቃችሁ፣ ድሃ መሆናችሁን ታውቃላችሁ? ወገኖቼ ይህንን ምሳሌ ልስጣችሁ። ሞተር ሳይክል መንዳት የጀመርኩት 2013 ላይ ነው። መንዳት በጀመርኩበት ጊዜ በወጣው ቁጥር እየወደኩ ነው የምመለሰው። ህይወት እስከ ዛሬ የምትደሰትበት ነገር አንድ እነሱ ቤት ልሄድ ስል ከርቭ ሎድ ላረግ ስል ወደኩና እነሱ ቤት ገብቼ ወደኩ ስላት እስካሁን ታነሰዋለች። አሁን ከማዓት ዓመት በኋላ በአእምሮዬም ትዝ የማይለኝ መውደቅ የዛን ጊዜ ከቤት ከመውጣቴ በፊት ሞተር ሳይክል ላይ ከመንዳቴ ሞተሩን ከማስነሳቴ በፊት እጸልይ ነበር። አሁን አልጸልይም። ለምን ይመስላችኋል? በራስ ተማምነህ እሱ ድህነት ያሳያል አያሳይም? ያኔስ መጀመሪያ ስነዳ ስጸልይ የነበረበት ጊዜ ወገኖች፣ አሁንም ልጠይቃችሁ፣ ድሃ መሆናችሁን ታውቃላችሁ? ስራችሁ ነው የሚያሳየው። እውነት ለመነጋገር ድሃ የሆነ ሰው ጌታን ሳይለምን ከቤቱ አይወጣም። እውነተኛ ድሃ መሆኑን ያወቀ ሰው አንድ ነገር ከማድረጉ በፊት ጌታን ሳያማክር ምንም አያረግም። ድሃ መሆኑን ያወቀ ሰው ጌታን ሳያናግር የጌታን አፍ እሺ ብሎ እኔ ረዳሃለሁ ሳይለው ከጌታ ጋር ሳይመካከር አይወጣም። አሁንም ልጠይቃችሁ፣ ድሃ መሆናችሁን ታውቃላችሁ ወይ? እውነት ለመናገር የማናቀበት ጊዜ ብዙ ነው ከምናቀበት። ምንድን ነው ያልነው? ድሃ የሆነ ሰው ምንም ነገር የለውም። ምንም ነገር እንደሌለው ስለሚያውቅ ሁልጊዜ ሰው ላይ ዲፔንደንት ነው። በመንፈስ ደግሞ ድሃ የሆነ ሰው ጽድቁን ብትሉት፣ የሚሰራውን ስራ ብትሉት፣ ስራ ቦታ ብትሉ፣ ልጃችሁን ማሳደግ ብትሉ፣ መውጣት መግባት ብትሉ፣ ጥበቃ ብትሉ፣ ምግብ ብትሉ፣ ገንዘብ ብትሉ፣ ያለ ጌታ ምንም ነገር አልችልም ያለ ሰው የት ነው የምታገኙት? ብዙ ጊዜ ጌታ እግር ስር። 3 ደግማ አንብብልኝ 3 ቁጥ
ፈስ ዶሆች ሆኑ ብዙአን ናቸው መንግስተ ሰማያት የነሱ ናትና
ብፁዓን ናቸው የሚለው ቃል blessed ነው የሚለው እንግሊዘኛው መጽሐፍ ቅዱስ። blessed ማለት በአማርኛው ምንድነው? መባረክ ነው አይደል? ምንድነው እሱ ትርጉሙ የሚመስላችሁ?
ጽድቅ መትረፍረፍ
ፌቨር ማለት በእንግሊዝኛ በአማርኛ ምንድን ነው? የእግዚአብሔር ሞገስ፣ የእግዚአብሔር ሰላም፣ የእግዚአብሔር ጸጋ፣ የእግዚአብሔር በረከት በእነርሱ ላይ ነው እና መንግስተ ሰማያት የማን ናት ይላል? የእነርሱ ናት ይላል። ላያያዝላችሁና በውደ መጽሐፍ ቅዱስ ተመልሰን እንሄዳለን። ይሄን የሚልበት ምክንያት ምን ማለት መሰላችሁ? መንግስተ ሰማያት የእነሱ የሚሆኑ ሰዎች በክርስቶስ ሞት፣ በክርስቶስ መሰቀል፣ በክርስቶስ መሞት፣ በክርስቶስ ከሞት መነሳት የዳኑ ሰዎች ናቸው። እኛ ሁላችንም የዳን ነው በእሱ ነው አይደለም? እሱን ለማድረግ ደግሞ በመንፈስ ድሃ መሆናችንን መረዳት አለብን። እኔ ያለ ክርስቶስ መጽደቅ አልችልም። ያ ድሃ የሆነ ሰው ጽድቁ ክርስቶስ እንደሆነ ያወቀ ሰው መንግስተ ሰማያት የማን ናት? የእነርሱ ናት። መንግስተ ሰማያት የእነርሱ ናት። የሚባረኩት በማን ነው? በክርስቶስ ኢየሱስ ነው። ይህንን ለማድረግ ጌታ ኢየሱስ ክርስቶስ መቶ በመቶ ድሃ መሆናችንን ማወቅ ይፈልጋል። 90% አይደለም፣ 99.9 አይደለም። እኔ ጽድቄ ኢየሱስ ክርስቶስ ነው። ጳውሎስ የሚገርማችሁ ነገር የጻፋቸው መጽሐፎች በሙሉ ከማጋ ሲታገል እንደሆነ ታውቃላችሁ፣ ከአይሁዶች ጋር። አይሁዶች ምንድን ነው የሚሉት? ለመዳን ክርስቶስ ኢየሱስ ብቻ ሳይሆን የአይሁድንም ስርዓት መከተል አለባችሁ፣ ላይክ መገረዝ አለባችሁ፣ እንዲህ ማድረግ አለባችሁ ይሉ ነበር። ጳውሎስ የሚታገለው የነበረው ጽድቃችን ሙሉ ለሙሉ ክርስቶስ ኢየሱስ ነው። አሜን። የእኔ ጽድቅ ክርስቶስ ኢየሱስ ነው። እሱን ባላምን ወገኖች፣ ይህን መጽሐፍ ቅዱስ ደፍሬ ለመክፈት አልችልም። እሱን ባላምን እዚህ መቆም አልችልም። ምክንያቱም ካለ እርሱ ጽድቅ የለኝም። አንዳንዱ ሰዎች እንዲያታድርጉ ብሎ ሲናገሩ ጭንቅላታችን የሚያስበው ምንድን ነው? እሱን ለመጽደቅ፣ ጌታን ለማስደሰት፣ ጽድቁን ለማግኘት እሱን ነገር ሁሉ ማድረግ ያለብን ነው ይመስል። ጽድቃችን በጌታ በኢየሱስ ክርስቶስ ነው። እሱ ጨርሶታል። ያለ እርሱ እኔ ምንም ልሆን አልችልም። ወገኖቼ ስለ ክርስቶስ ጽድቅ ብቻ አይደለም ይሄ ቃል የሚናገረው፣ ምንም ነገር። እስቲ ዞር ብላችሁ ወደኋላ ህይወታችሁን ይዩት። ማን ነው እዚህ ያደረሳችሁ? ግማሾቻችሁ እኮ የሞትን ብሪጅ ተሻግራችሁ ነው እዚህ የመጣችሁት። ግማሾቻችሁ እዚህ ስንት አብሯችሁ የነበሩ ሰው ሲያልቁ ተርፋችሁ የመጣችሁ ሰዎች አላችሁ። ማን ይመስላችኋል ያን ያደርገው? ክርስቶስ ኢየሱስ ነው። ግማሾቻችሁ ያላችሁበት ደረጃ መድረስ ያለ ክርስቶስ የማትችሉ ሰዎች ነበር። ግን ያለንበት ደረጃ አለን። በማ ምክንያት? በክርስቶስ ኢየሱስ። ጌታ ኢየሱስ ክርስቶስ ያለኔ ድሃዎች ናችሁ፣ ያለኔ ምንም የላችሁም፣ ያለኔ ተስፋ የላችሁም ነው ያለው። ግን ኑሯችን እንደሱ አይደለም። አኗኗራችን እንደሱ አይደለም። ሁለት ቦታ ወስዳችኋለሁ። አንደኛ ኢሳይያስ ምዕራፍ 6 ላይ ሂዱልኝ። ንጉስ ኦዛያን በሞተበት አመት እግዚአብሔር ከፍ ባለ በከበረ ዙፋን ላይ ተቀምጦ አየሁት። ይሄንን የሚናገረው ማን ነው? ኢሳይያስ ነው። ማን ነው የሚመለከተው? እግዚአብሔርን ከፍ ባለና በከበረ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ ቤተ መቅደሱን ሞልቶት ነበር። ሱራፌልም ከርሱ በላይ ቆመው ነበር። እያንዳንዳቸውም 6 ክንፍ ነበራቸው። በሁለት ክንፍ ፊታቸውን ይሸፍኑ ነበር፣ በሁለቱም ክንፍ እግራቸውን ይሸፍኑ ነበር፣ በሁለቱም ክንፍ ይበሩ ነበር። እርስ በራሳቸውም በመቀባበል ቅዱስ 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 የሰራዊት ጌታ እግዚአብሔር ምድሩን ሁሉ በክብሩ ተሞልታለች ይሉ ነበር። የሚገርማችሁ ነገር ይሄንን ነገር ሳጠና ሆሊ 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 ነው የሚለው አይደል የእግዚአብሔር መጽሐፍ ቅዱስ። በአይሁድ ምን መሰላችሁ? እያንዳንዱ ትርጉም አለው። ዝም ብሎ ሆሊ ቅዱስ 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 ለማለት አይደለም። 3 ጊዜ የተናገሩበት ነገር ሆሊ ሆሊየር ኤን ሆሊየስት፣ ቅዱስ ከቅዱስ በላይ ከቅዱስ ቅዱስ 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 በላይ እያሉ ነው የሚናገሩት። ይህንን ቆሞ የሚመለከተው ማን ነው? ኢሳይያስ። የማ ክብር ነው? የእግዚአብሔር ተናገሩ እንጂ የማ ክብር ነው? የእግዚአብሔር ክብር። ከድምፃቸውም ጩኸት የተነሳ የመድረኩ መሰረት ተናወጠ፣ ቤተ መቅደሱን በጢስ ተሞላች። የማ ክብር ነው? የእግዚአብሔር። እኔም ከንፈሮቼ የረከሱብኝ ሰው ነኝ፣ የምኖረውም ከንፈሮች በረከሱ ህዝብ መካከል ነው። አይኖቼም ንጉሱን የሰራዊት ጌታ እግዚአብሔርን አይተዋልና ጠፍቻለሁ፣ ወዮ አልሁ። ምንድን ነው የሚያወራው? እዛ ላይ የማንን ቅድስና ነው የሚያየው? እሱን ሲያየው ምንድን ነው የሚለው? ወዮ ጠፋሁኝ ነው የሚለው። በቃ አለቀልኝ፣ የእግዚአብሔርን ክብር አየሁኝ፣ ጠፋሁ፣ አለቀልኝ። እኔ ኃጢአተኛ ነኝ፣ የምኖረውም ከማጋ ነው፣ ከኃጢአተኛ ሰዎች ጋር ነኝ። ከዚያም ከሱራፌል አንዱ ከመሰዊያው ላይ የእሳት ፍም በቁጠት ወስዶ ወደ እኔ እየበረረ መጣ። አፌንም በእሳቱ ነክቶ እነሆ ይህን ከንፈሮች ነክቷል፣ በደልህ ተወግዶልሃል፣ ኃጢአትህም ተሰርዮልሃል አለች። ማን ነው ኃጢአቱን የሰረየለት? እግዚአብሔር። ከዚያም ጌታ ድምፁን ማንን እልካለሁ ማንንስ ይሄድልኛል ሲል ሰማሁት። እኔም እነሆ እኔን ላከኝ አልኩኝ። በመንፈስ ድሃ የሆነ ሰው ብፁዓን ነው፣ መንግስተ ሰማያትን ይወርሳል። የኢሳያስን መንፈስ ድሃነት ታያላችሁ። የቱ ጋ ነው የሚያሳየው? ወየውን የኃጢአተኛ ምን ሆንኩ ነው የሚለው፣ ጠፋሁ። ከዛ ኃጢአቱ ሲማርለት እግዚአብሔር ማንን ልላክ ሲል ማን አለ? ኢሳያስ። እኔን ላከኝ። ኃጢአተኛን ዝም ብሎ የሚኖር ሰው አርፎ የተቀመጠ ሰው ኑሮውን እየኖረ እያለ ኃጢአቱን እንዴት ሊያይ ቻለ? ማንን ሲያይ ነው? ማንን ሲያይ ነው? ትዝ ይላችኋል ሉቃስ ኖ ሉቃስ 5 ላይ ልክ ነኝ። ጴጥሮስ አሳ ሲያጠምድ ቆይቶ ማጥመድ አቀቶት ተስፋ ቆርጦ ጌታ ኢየሱስ ክርስቶስ መጥቶ ወደ ጥልቁ ግባና መረብህን ጣል ሲለው ጣል አይደለም እንዴ? አሳውን ካወጣና የተያዘውን አሳ ሲያይ ምንድን ነው ያለው ጴጥሮስ? እኔ ኃጢአተኛ ነኝና ከኔ ራቅ፣ እኔ ኃጢአተኛ ነኝ፣ ለአንተ እምሆን አይደለሁም። ጌታ ኢየሱስ ምን አለው? እኔ የአሳ ሳይሆን የሰው አጥማጅ አደርግሃለሁ ብሎ ጠራው። ይታያቸዋል፣ ፓራሌል የሆነ ነገር፣ አንድ አይነት የሆነ ነገር። የእግዚአብሔርን ክብር ሲያይ ኢሳያስ፣ ጴጥሮስ የጌታ ኢየሱስን ተአምር አይቶ ጌታ ኢየሱስ ማን እንደሆነ ሲያይ፣ ሁለቱም እኔ ምንድን ነኝ ነው የሚሉት? ኃጢአተኛ ነኝ፣ ተስፋ የለኝም። ከዛ በኋላ የሚቀጥለውን ነገር አሰቡት። ማን ልላክ ሲል እግዚአብሔር ኢሳያስ ማንን አለ? እኔን ላክ አለ። ጴጥሮስ ደግሞ ና ተከተለኝ፣ ሰው አጥማጅ አረግሃለሁ ሲለው፣ ጴጥሮስ ምን አደረገ? ሁሉን ነገር ትቶ ጌታን ተከትሎት ሄደ። በመንፈስ ድሃ የሆኑ ሰዎች የጌታ አገልጋዮች ናቸው። ማንን ሲያዩ ነው? ጌታን ሲያዩ። እሺ፣ አሁን ደግሞ የት እንሄዳለን መሰላችሁ? ዳንኤል 4 ወደ ዳንኤልን ከመሄድ በፊት አንድ ታሪክ ትዝ አለኝ። በተለይ ዮሐንስ ምዕራፍ 15ን ሳስብ ያለ እኔ ምንም ልታደርጉ አትችሉም። እኔ ምንድን ነኝ አለ? አባቴ ገበሬ ነው፣ እኔ የወይን ግንድ ነኝ፣ እናንተ ምንድን ናችሁ? ቅርንጫፎች ናችሁ። ቅርንጫፉ ደግሞ ምን ያፈራል አለ? ፍሬ ያፈራል። ያን እኔ ምንም ልታደርጉ አትችሉም ነው ያለው። ቅርንጫፉ ምግቡን ከየት ነው የሚያገኘው? ከግንዱ ላይ። ከማን ነው? ከኢየሱስ ክርስቶስ። እና ድሃ ማለት ይሄ ነው። የሚመጣው ምግቡን ከማን ላይ ነው? ከግንዱ ላይ ነው። ባይ ዘ ዌይ እውነተኛ ታሪክ ነው ይሄ። ስለ አንድ አበሻ ሰውዬ የሰማሁት ከፈረንጅ አፍ ነው። እና ሰውዬው ይሄ የሚናገረው ሰውዬ ኢትዮጵያ ሄዶ ወደ ደቡብ ሄዶ አንድ ሰባኪ ያገኛል። ሰባኪው ማንበብና መጻፍ አይችልም። እና የሆኑ ልጆች እያነበቡለት ይሰብካል። የሚገርማችሁ ነገር ከተማረ ሰው በላይ ነው የሚሰብከው። ባይ ዘ ወይ እዚህ መካከል ጌታን ማገልገል ፈልጋችሁ ራሳችሁን መስጠት ፈልጋችሁ እንደ ቴዎሎጂ ስኩል ካልገባው የምትሉ ሰዎች ጌታ ከጠራችሁ ያለ ቴዎሎጂ ስኩል ይሆናል። አሜን። እሱ ጌታ ነው እንጂ የሚያስፈልገው ትምህርቱ አይደለም። ትምህርቱ አያስፈልግም ማለት አይደለም፣ ግን እሱ በር አይዝገባችሁ። ይህ ስልክ አይደለም አይደል? እሺ፣ እንደ ትምህርት ቤት ማባረር ልጀምር ነው። ማርታ እናትዬ ሙሉን ሰውዬ ፈረንጁ ምን ይላል? ይህን ሰውዬው ለምን አሜሪካ ነገር አምጥቼ አላስተምረውም ይልና ተሯሩጦ ቪዛ ምናምን አግኝቶለት ወደ አሜሪካ መንገድ ይጀምራሉ። እና ይሄ በእንትን ጊዜ አይደለም፣ ኢትዮጵያን ኤርላይንስ አሜሪካ መብረር በጀመረበት ጊዜ አይደለም። እና ትዝ ይላችሁ እንደሆነ በእንግሊዝ ሀገር አድርገው ላንድ አድርገው ነው ወደ አሜሪካን የሚመጡት። እና እንግሊዝ ሀገር ላንድ አድርገው አበሻው ሰውዬ ምን ይላል? ሽንት ቤት መሄድ ፈልጋሉ ይለዋል። በኋላ ሰውዬው እኔም መሄድ ፈልጋሉ ይልና ነጩን ውለና ያልተማረው ፓስተር ተያይዘው ሽንት ቤት ይገባሉ። ፈረንጁ ጣጣውን ጨርሶ ውጭ ወጥቶ ይጠብቀዋል። ቢጠብቅ አያወጣም፣ ያኛው ቢጠብቅ አያወጣም፣ ቢጠብቅ አያወጣም። በኋላ ቆሞ ደነገጠ። ወይን ይሄ ሰውዬ የጀመረውን ነገር መጨረስ አቅቶት ነው ብሎ ሊያጣራ ገባ፣ ታሞ እንደሆነ ብሎ ሲያጣራ ሰውየው ለካ ምን ያደርጋል መሰላችሁ? ይሄ ባላገሩ ፓስተር፣ ይሄ እጅ መታጠቢያው የለም ውሃው እንዲህ ስታረጉት የሚወጣው እንዲህ ስታረጉት የሚጠፋው እሱ ጋር እንዲህ እንዲህ ይላል። እና ሰውየው የሚያስበው This is a true story. እና እንደዚህ 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 ያረገ እንትን ይላል። እና ሰውየው እንዲህ እንዲህ ያረገ የሚያስበው ምን መሰላችሁ? አገሩን ነው። በኋላ ፈረንጁ ምንድን ነው የሚያረገው ብሎ ጠጋ ብሎ ሲጠይቀው ይሄ አገሬ እኮ ስንት ጉድጓድ ገደል ቆፍረን ነው የምናገኘው፣ ይህንን ነገር ከየት ነው የማገኘው አለው። እቺ ጫፏ ላይ ያለችውን ነገር እና እሷን ወስዶ ቤቱ ሊተክል እኮ ነው አገሩ ኢትዮጵያ። በኋላ ሰውየው ምን ብሎ እንዳስረዳው ልንገራችሁ። እንደሱ እኮ አይደለም ይሰራው አለው። እቺ ነገር አለው ከጀርባ በቲዩብ አለ፣ ከዛ ቲዩብ አንድ ቲዩብ አለ፣ ከዛ ቲዩብ ከዛ ተገጣጥሞ ተገጣጥሞ የሆነ ኦሽን ወይም ሪቨር ወይም ሀይቅ ውስጥ ውሃ ውስጥ አለና ከዛ ነው እየመጠጠ የሚያመጣው ብሎ ነገረው። ወገኖቼ በሰውየው እንደ ሳቀን ጌታም በእኛ እንደዚሁ ነው የሚስቀው። ስንት ጊዜ እንደሆነ ታውቃላችሁ በራሳችሁ መሞከር ማለት ያችን ነገር ገንጥሎ ወስዶ እኛ የምንፈልገውን ነገር ለማውጣት ነው የምንፈልገው። ኢዚ ዌይ ከክርስቶስ ጋር ካልተጠባበቅን፣ ሶርሱ ጋር ካልተገናኘን የምንፈልገውን ውሃ ልናገኝ አንችልም። ያ ነው ድህነታችን። ዳንኤል ምዕራፍ 4 ላይ እንውጣና ጊዜ ላለመውሰድ ከ28 ጀምሮ እንመለከታለን። ይህ ሁሉ በንጉሥ በናቡከደነጾር ደረሰ። ከ12 ወራት በኋላ ንጉሥ ባቢሎን ቤተ መንግሥት ሰገነት ላይ ሲመላለስ ሳለ ታሪኩን ለማያያዝ ከህልም አይቶ እግዚአብሔር በዳንኤል በኩል ተናግሮት ነበረ ችግር እንደሚመጣበት። አሁን ንጉሱ የት ነው ያለው? እስካሁን ባነበብኩት መሰረት ቤተ መንግስት ምን ላይ? በሰገነት ላይ ሲመላለስ ሳለ በብርቱ ኃይሌ ለገናናው ክብሬ ንጉሳዊ መኖሪያ ትሆን ዘንድ የሰራኋት ታላቂቷ ባቢሎን ይህችን አይደለችምን? አለ። ኦኬ፣ ደግሜ ልጠይቃችሁ፣ ምን ላይ ሆኖ ነው ይሄንን የሚያየው? ሰገነት ላይ። ሰገነት ላይ ሆኖ ማንን ነው የሚያየው? ባቢሎንን ነው የሚያየው። ወገኖቼ ሰገነት ላይ መሆን ችግር አለው እንዴ? የለውም። ሰገነት ላይ ሆኖስ ባቢሎንን ማየት ችግር አለው? ችግር የለውም። እንደውም አንዳንድ ጊዜ ሰገነት ላይ እግዚአብሔር ራሱ ሊያወጣን ይችላል። ምሳሌ ልስጣችሁ። ባልና ሚስት አድርጎ አጋብቶን እግዚአብሔር ልጆች ሰጥቶን በእነሱ ላይ ሰገነት ላይ ሆነን ልጆቻችንን የምናይበት የለም? አንዳንዶቻችንስ እግዚአብሔር በስራችን እድገት ሰጥቶን በስራችን ሰራተኞች ሊያረግ አይችልም? በኮሚኒቲ ውስጥ ሊያረገን አይችልም። በቸርች ውስጥ አገልጋዮች ሆነን መሪዎች አድርጎን ምእመኑን ልናይ አንችልም። ሰገነት ላይ መውጣት እግዚአብሔር ሊያወጣን ይችላል። እንድናይም ጌታ ሊያደርገን ይችላል። ይሁም ሊዩ ይችላል። እዚህ ሰውዬ ላይ ግን ችግሩ ምን መሰላችሁ? ምን ይላል? በብርቱ ኃይሌ ለገናናው ክብሬ ለንጉሳዊ መኖሪያ ትሆን ዘንድ የሰራኋት ማ እኔ? ታላቂቷ ባቢሎን ይህች አይደለችምን? እዚህ ሰውዬ ላይ ድህነት ያላችሁ ራሱን እርሶ ያለ ሰውዬ፣ ራሱን ያከበረ ሰው የማንን ክብር ነው የወሰደው? የእግዚአብሔርን ክብር ነው የወሰደው። ወገኖች፣ እኔና እናንተ ናቡከደነጾር ላይ ለመፍረድ በጣም ቀላል ነው፣ ግን እኛ ራሳችን የምናደርግበት ጊዜ አለ። ካልሳንጸልይ ከቤት መውጣት ማለት ንጉሥ ናቡከደነጾርን መሆን ማለት ነው። አንድ ሰውዬ ከዚህ በፊት ነግሬያቸዋለሁ አይደለም፣ ሳንጸልይ ከቤት መውጣት ራሱ ጸሎት ነው። ማለትም ጌታ ሆይ እኔ በራሴ ብርታት በራሴ ጉልበት እኔ እሰራለሁ ብሎ እንደ መውጣት ነው። ንጉሥ ናቡከደነጾር እኔ የሰራሁት ተመልከቱ፣ እኔ ያደረግኩት ብሎ ተናገረ። ንግግሩን ገና ካፉ ሳይጨርስ እንዲህ የሚል ድምፅ ከሰማይ መጣ። ንጉሥ ናቡከደነጾር ሆይ ስለ አንተ የታወጀው ይህ ነው፣ መንግሥትህ ከአንተ ተወስዷል፣ ከሕዝብ መካከል ትሰደዳለህ፣ ከዱር አራዊት ጋር ትኖራለህ፣ እንደ ከብት ሳርም ትበላለህ፣ ልዑልም በሰው መንግሥት ሁሉ ላይ ሙሉ ሥልጣን እንዳለውና እነዚህንም መንግሥታት ለወደደው እንደሚሰጥ እስክታውቅ ድረስ 7 ዓመት ያልፋል። ወዲያውኑ በናቡከደነጾር ላይ የተነገረው ሁሉ ተፈጸመ። ከሕዝቡ መካከል ተሰደደ፣ እንደ ከብትም ሳር በላ፣ የራሱም ጠጉር እንደ ንስር ላባና ጥፍሮቹ እንደ ወፍ ጥፍሮች እስኪያድጉ ድረስ ሰውነቱ በሰማይ ጠል ረሰረሰ። እንደምን መኖር ጀመረ? አይሰማም። ምንድን ነው የሚበላው? ከንጉስ ከመንግስቱ ወጣ። የሚኖረው ከማጋ ሆነ እ እንደ እንስሳ የሚኖሩ ሰዎች እንዳሉ ታውቃላችሁ? ምን ማለት ነው እንደ እንስሳ መኖር? እግዚአብሔር የሚያስበውን ሀሳብ አለማሰብ ማለት እንደ እንስሳ መኖር ነው። ሰዎችን እንደ ምስላችን እንፍጠር ነው ያለው አይደለም እግዚአብሔር? ልጆቻችንን መውደድ ኢትስ ናቹራል አይደል? ከየት ያገኘ ነው ይመስላችኋል? ከእግዚአብሔር ምስል ያገኘ ነው ነገር ነው። ልጆች ወልደው ልጆቻቸውን የማይወዱ ሰዎች አጋጥሟቸው አያውቅም? እንደ እንስሳ ማለት እንደሱ ነው። ከሰው ጋር መኖር የማይችሉ ሰዎች፣ ቤታቸውን ዘግተው ቤት ውስጥ የሚቀመጡ ሰዎች፣ ሰው የሚፈሩ ሰዎች፣ ንጉሥ ናቡከደነጾር እንደዚህ የሆነው ከምን የተነሳ ነው? ራሱን እንደ ድሃ ሳይሆን እንደ ሀብታም ስለቆጠረ ነው በራሱ ስለተደገፈ። ከዚያም ቁጥር 34 ወገኖች ይህን ነገር ስሟት። ጊዜው ከተፈጸመ በኋላ እኔ ናቡከደነጾር አይኖችን ወደ ሰማይ አነሳው፣ አምሮይም ተመለሰልኝ፣ ልዑልንም ባረኩት። ማን ነው ልዑል የሚለው? በፊት ማን ነበር ልዑል? ለዘላለም የሚኖረውን ወደሱት፣ ክብርንም ሰጠውት። ግዛቱ የዘላለም ግዛት ነው፣ መንግስቱም ከትውልድ እስከ ትውልድ ይኖራል። የምድር ህዝብ ሁሉ እንደ ኢምንት ይቆጠራሉ። የምድር ህዝብ መካከል ማን አለ? እሱ ራሱ እንደ ኢምንት ይቆጠራሉ። በሰማይ ኃይላት በምድርም ህዝቦች ላይ የወደደውን ያደርጋል፣ እጁንም መከልከል የሚችል የለም። ምን ታደርጋለህ ብሎ የሚጠይቀው የለም። አእምሮዬም እንደተመለሰልኝ ወዲያው ለመንግስቱ ክብር ግርማዊነቴን ሞገሴ ተመለሱልኝ። አማካሪዎቼም መኳንንቱም ፈለጉኝ፣ ወደ ዙፋኔም ተመለስኩ፣ ከቀድሞውም የበለጠ ታላቅ ሆንኩ። የሰማይ አምላክ የሚያደርገውን ሁሉ ትክክል፣ መንገዶቹም ሁሉ ጽድቅ ስለሆኑ እነሆ እኔ ናቡከደነጾር እርሱን አወደስሁት፣ ከፍ ከፍ አደረግሁት፣ አከብረዋለሁም። እርሱም በትዕቢት የሚመላለሱትን ማዋረድ ይችላል። አሁንስ ንጉሥ ናቡከደነጾር በመንፈስ ድሃ ነው? ነው። መጀመሪያ ላይ ማን ነው ይሄንን የሰራው አለ? አሁን ግን እርሱ የሚሰራውን ማን መከልከል ይችላል? እርሱም በትዕቢት የሚመላለሱትን ማዋረድ ይችላል ብሎ ይናገራል። ሁለት አይነት ታሪክ ነው የነገርኳችሁ። ይሄንን ስሙኝ። የእግዚአብሔር ልጆች ናችሁ። አሜን። የእግዚአብሔር ልጆች ናችሁ። እሱን ማንም ይወስድባችሁ ነገር የለም። ግን ወጣ ገባ እንላለን። ሁለት ታሪክ ነው የነገርኳችሁ። አንደኛው ጴጥሮስና ኢሳይያስ የእግዚአብሔርን ክብር ካዩ በኋላ የራሳቸውን ማንነት አይተው እኔ ምንድነኝ አሉ? ኃጢአተኛ ነኝ አሉ። ሁለተኛው ውጤቱ አንድ አይነት ነው። ግን ውጤቱ እንዴት ሊመጣ ቻለ? የእግዚአብሔርን ክብር አይቶ ነው? አዎ አይቶ ነው። ግን ያየበት እንዴት ነው? እንደ እንስሳ ጫካ ውስጥ ገብቶ ከአውሬ ጋር መኖር ከክብሩ እግዚአብሔር አዋርዶት ማንነቱን ካየ በኋላ ነው የተመለሰው። የቱ ይሻላችኋል? እግዚአብሔርን አይተን ብንዋረድ፣ እግዚአብሔር አዋርዶን ድህነታችንን ብናውቅ የቱ ይሻላል? ይሄኛው አይሻልም? ወገኖቼ ምርጫ የለንም። ድህነታችንን ማወቅ፣ ድህነታችንን ስል ስለ ስጋ አይደለም ማውራው፣ መንፈሳዊ ድህነታችንን ማወቅ ይኖርብናል። ካላወቅን ግን ሁለት ምርጫ አለን። አንደኛው ጌታን በማየት እንዴት ነው ጌታን የማየው? እኔ ወገኖቼ ዝም ብላችሁ የሰበኩትን ስብከት ሁሉ ብትመለከቱ መጨረሻ ላይ ወደ ኢየሱስ ነው የምመጣው። እንዴት ነው የምናየው? ቃሉን በማንበብ በመጸለይ እና ከወገኖች ጋር ህብረት በማድረግ ጌታን ማየት እንጀምራለን። ጌታን ባየን ቁጥር እሱ ግር ስር ነው ምንደፋው። እሱም ቢካልን ልጆች ስለሆነን የናቡከደነጾር ታሪክ አለ። ሰው ከመሰይነን ስጋ ስለያዘን ብዙዎቻችን ችግር ውስጥ ከገባን በኋላ ነው አይደል አንዳንድ ነገር የሚገባን። ችግር ውስጥ ስካልገባን ሰው ቢነግረን ማንሰማው ነገር ችግር ውስጥ ከገባን በኋላ የሚገባን ነገር አለ። እንደሱ መሆን እንፈልጋለን። እግዚአብሔር እሱን የሚያዩ አይኖች ይስጠን። እግዚአብሔር እርሱን የሚፈልግ ልብ ይስጠን። እግዚአብሔር ጧት ማታ ፊቱን የሚለምን ልብ ይስጠን። እግዚአብሔር ጉልበታችንን ጧት ማታ ለሱ ያንበርክክልን። እሱን ካየን ወደ እግዚአብሔር እንመለሳለን። እሱን ካየን የሱን ሀብታምነት የኛን ድህነት እናቃለን። እሱን ካየን እግዚአብሔር ይባርከናል። ድህነታችንን ካወቀን አሁንም ጥያቄ ልጠይቃችሁ። አዎ ብትሉ እነቱን ልንገራችሁ አላምናችሁ። ደሃም ሆናችሁን ታቃላችሁ ወይ? አቃለው እንደው በደንብ ብትሉኝ አላምንም። ምክንያቱም ስራችን እሱን ያሳየኝ ነገርኳችሁ አይደል? የኔን ምሳሌ ሞተር ሳይክል ገና ሲጀምር እጸልይ ነበር ላይው ለቀ መውጣቴ በፊት። አሁን አልጸልይም ዘልዬ ወጥቼ ነው የትም ሄደው ራሴ ላይ ስለምደገፍ። እሱ ድህነቴን ያሳያል እንዴ? አያሳይም። ስንት ነገር በራሳችን የምናረገው ነገር አለ። ስንት ነገር የልጆቻችን ነገር ግራ ሲገባን በራሳችን ለመፈጸም የምንፈልገው ነገር የለም። እግዚአብሔርን ማንለምነው? እግዚአብሔርን ማናማከርበት? አሁንማ ይሄ ጉግል መጥቷል፣ አሁንማ ይሄ ቻትጂፒቲ መጥቷል። እግዚአብሔርን መለመን ትተን ኮምፒውተር ላይ ሪሰርች የምናረገው ነገር የለም። እኔ ወገኖች የምፈራው ወደፊት ሲስተሙ ራሱ እግዚአብሔር ላይ እንድንደገፍ ሳይሆን ከእግዚአብሔር እንድንቅ የሚያደርግ ነገር ነው። ግን እግዚአብሔር ምንድነው የሚፈልገው? እሱ ላይ ቶታሊ ዲፔንድ እንድናረግ። ምክንያቱም ያለ እርሱ ምንም ልናረግ አንችልም። እሴ ምሳሌ 3 5 ና አንብብልኛ ቢስሉ።
በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ። በመንገድ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል። በራስህ አስተያየት ጠቢብ አትሁን፣ እግዚአብሔርን ፍራ ከክፋትም ራቅ።
የእንግሊዝኛውን ላንብብላችሁና ስሙት። It's interesting. Trust in the Lord with all your heart. Trust in the Lord with all. አንድ ሁለተኛ? No. አንድ አራተኛ? No. ሶስት አራተኛ? No. With all your heart. Heart. Do not depend on your own understanding. Seek His will in all you do, and He will show you which path to take. Do not be impressed with your own wisdom. Instead, fear the Lord and turn away from evil. በፍጹም ልብህ እግዚአብሔርን እመን። በፍጹም ልብህ እግዚአብሔርን ታመን። በፍጹም ልብህ ለምንም ከቤት ስትወጣ ስትገባ ስትተኛ ስትነሳ ስትበላ ስትጠጣ ልጆችን ስታሳድግ ስራ ስትገባ ዛሬ ሰበኩና ስለተሳካልኝ ነገ ይሳካልኛል ማለት አይደለም። ዛሬ ሲሰብክ እንደጸልይኩ የሚቀጥለውም ጊዜ ስመጣ ጸልዬ መምጣት አለብኝ። ማን ላይ ነው መደገፍ ያለብኝ? ዛሬ እዚህ ከቤት ተንደርድረህ ስለመጣ ስለተሳካልህ ነገም ይሳካልሃል ማለት አይደለም። መንገድ ላይ ስትወጣ ስንት የመኪና አደጋ ይታል። ለምን አንተ ጋር አልተደግ አልመጣም? ለምን እነሱ ብዙዎቹ እኮ ጠጥተው ሰክረው ምናምን አይደለም። እንደውም የሚገርማችሁ በአብዛኛው አደጋ አሁን ዝም ብዬ ሳየው ከኋላ ያለው መኪና ቴክስት እያደረገ የፊተኛው ሲያቆም ላይኛው ይወጣበታል እና ሳያስቡት አደጋ ውስጥ። ለምን እኛ እንደዛ አልሆንም? ማን ነው የሚጠብቀው? የክርስቶስ ኢየሱስን ደም ረጭታችሁ በላያችሁ ላይ ትወጣላችሁ? የሱን ደም የሚደፍር ማን አለ? የሞት መንፈስ ሲመጣ የሙሴን ህዝቦች ያዳነው ማን ነው? የክርስቶስ ደም አይደለም እንዴ በመቃኑ ላይ የተቀባው? የሞት መንፈስ ቤት ውስጥ እንዳይገባ ያደረገ? ወይስ ያንተ ደም ነው? ወይስ አንተ የሰራው ስራ ነው? አይደለም። በመንፈስ ድሃ የሆኑ ብፁዓን ናቸው መንግስተ ሰማያት የማናት? እስቲ አንድ ላይ እንበለው፣ በመንፈስ ድሃ የሆኑ ብፁዓን ናቸው መንግስተ ሰማያት የነርሱ ናትና። በመንፈስ ድሃ መሆናችንን በመንፈስ ድሃ ነን ወይ ብዬ ብጠይቃችሁ እሱ ምንም ጥያቄ የለውም። ክርስቶስ ኢየሱስ ራሱ ያለኔ ምንም ልታረጉ አትችሉም ብሏል። ነን ግን ታቃለህ ወይ? ታቂያለሽ ወይ? እኔ አቃለሁ ወይ? ኑሯችን ያንን ያሳያል ወይ? እንጸልይ።